ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ጽዮን ግርማ ነኝ ከመስታወት አራጋው ጋር አብረናችሁ እናመሻለን።
ሰላም እንደምናመሻችሁ። በዛሬው ምሽት ፕሮግራማችን የሙስሊሙ ማህበረሰብ በአንድነትና በይቅርታ መንፈስ የኢድ አድ አልሃን በዓል እንዲያከብር ጥሪ ቀርቦለታል።
እያንዳንዱ ሙስሊም ለሌላው ወንድሙ ለራሱ የሚያስደስተውን ለቤተሰቡ የሚያስደስተውን ለወዳጁ ለዘመዱ የሚያስደስተውን ለሌላው ወንድሙ ታልተመየ ታልተደሰተ ትክክለኛ ሙእሚን አይደለም።
በአዲስ አበባ ስታዲየም ዛሬ የተከበረውን 1439ኛው የልኢድ አል አድሃ ወይም አረፋ በዓልን የተመለከተ ዘገባ አለን።
በሌላ ዘገባ የባህር ዳር ወጣቶች አዲሱን የኢትዮጵያ የለውጥ እንቅስቃሴና ግጭቶችን በተመለከተ ምን ይላሉ?
አየሩን ስታዩ ትንሽ ለውጥ ያለ የሚመስል ነገር አለው ብዬ አስባለሁ።
ለውጡ በጣም ደስ ይላል። ህዝቡም እየደገፈውና እየደገፈው ያለው ነገር ነውና በእኔ በኩል በጣም ደስተኛ ነው።
እኛ ሀገር ውስጥ ለውጥ ተጀምሯል ነው፣ ለውጥ አለ ሳይሆን ጅማሮ የሚመስል ነገር ነው ያለው። እስካሁንም በእኔ እይታ አብዮት ነው ብዬ ማስበው፣ አብዮት እንዳለ ነው ማቁ።
አስተያየቶቻቸውን ከባህር ዳር ጠይቀናል። በጋቢና ተሳፍረው ይነግሩናል። በሌላ ዘገባችን ደግሞ የአዲስ አበባ ከተማ አስተዳደር ያወጣውን የሶስት አይነት አገልግሎቶች እገዳ የተመለከተ ዝርዝር ይዘራል።
መግለጫው አጭር ነው። አስተዳደሩ ብቻ ነው ምክንያቱም ውስጡን የሚያውቁ አስተዳደሩ ብቻ ነው። እንደኔ አይነቱና የአዲስ አበባ ነዋሪ ህዝብ ዝም ብሎ መላምት ግምት ነው ሊሰጥ የሚችለው። መሬት ላይ ብዙ ችግሮች አሉ፣ ለሙስና የተጋለጠ ነው እያለ የራሱ ምክንያት ከመስጠት ውጪ ይሄ መግለጫው ምክንያቱን በግልጽ አያስቀምጥም።
በአዲስ አበባ ዩኒቨርሲቲ ተመራማሪ ናቸው። ዶክተር አባተ መኩሪያ ይባላሉ። ከሌሎች ተመራማሪዎች ጋር ይዘናቸዋል። በየዓመቱ የሚደረገው የሀጂ ጉዞ የእስልምና እምነት ተከታዮች መዳረሻ የሆነችውን የተራራ ጫፍ የተመለከተ ዘገባም ይዘናል።
ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ የአዲሱ ትውልድ ድምጽ። ዜና እናስቀድም።
አጠር ላሉት የምሽቱ ዓለም አቀፍ ዜናዎች ተመልሰን መጥተናል። ዩናይትድ ስቴትስ ውስጥ በመጪው ህዳር ወር የሚካሄዱት ምክር ቤታዊ ምርጫዎች እየተቃረቡ ባሉበት በአሁኑ ወቅት ሪፐብሊካኖች የፕሬዚዳንት ዶናልድ ትራምፕን የህዝብ ተወዳጅነት ደረጃ በአይነ ቁራኛ እየተከታተሉ ናቸው። በአሁኑ ጊዜ ፕሬዚዳንቱ ያላቸው የህዝብ ድጋፍ መጠን በአማካኝ 42% መሆኑ ተገልጿል። በየ4 ዓመቱ በፕሬዝዳንታዊ የስልጣን ዘመን አጋማሽ ላይ በሚካሄዱት ምርጫዎች ታሪክ እንደሚያሳየው የፕሬዝዳንቱ የህዝብ ድጋፍ መጠን ከ50% ዝቅ ያለ ከሆነ ስልጣን ላይ ያለው ፓርቲ በምክር ቤት ብዙ መቀመጫዎችን ይነጠቃል።
በዩናይትድ ስቴትስ ዜና የፕሬዝዳንት ዶናልድ ትራምፕ የቀድሞ የምርጫ ዘመቻ ስራ አስኪያጅ በነበሩት ፖል ማናፎርት ላይ የተመሰረቱባቸው የግብር ክፍያና የባንክ ማጭበርበር ክሶች የሚመለከቱት ከህዝብ የተመረጡ ክስ ለተመልካች ዳኞች ዛሬ 4ኛ ቀናቸውን ይዘዋል። 6 ወንዶችና 6 ሴቶች ያሉት ሸንጎ አባላት ካለፈው ሳምንት ጀምረው ከዋሽንግተን ወጣ ብሎ በሚገኝ ፍርድ ቤት በዝግ በክሶቹ ዙሪያ እየተወያዩ ናቸው።
በ5 የጸጥታ ምክር ቤቱ ቋሚ አባላት የተያዘው ስልጣን የተባበሩት መንግስታት ድርጅትን ሊያፈርሰው ነው ሲሉ ተሰናባቹ የመንግስታቱ ድርጅት የሰብአዊ መብቶች ኮሚሽነር አስጠነቀቁ። በዚህ የአውሮፓውያን ወር መጨረሻ ስራቸውን ለመልቀቅ እየተሰናዱ ያሉት ዘይድ አል ሁሴን ይህን ያሉት ጄኔቫ ውስጥ ለጋዜጠኞች በሰጡት ቃል ነው።
በመጨረሻ ሞዛምቢክ በሀገሯ የሚሰማሩ ጋዜጠኞችን ከነገ ረቡዕ ጀምሮ በዓለም ወደር የሌለው የምዝገባ ክፍያ ማስከፈል ትጀምራለች። አዲሱ የምዝገባ ክፍያ በስፋት የተነቀፈ ሲሆን ሁማን ራይትስ ዎች ከልክ ያለፈ ሲል አምነስቲ ኢንተርናሽናል ከዛች ሀገር መዘገብ የሚችል ላይኖር ነው ብሏል። ለመሆኑ ሞዛምቢክ ምን ያህል ነው የምትጠይቀው? ሀገሯ ተቀምጦ የሚዘግብ ጋዜጠኛ በአመት $8,300 አዲስ ሬዲዮ ጣቢያ ለመክፈት ደግሞ $35,000 ይጠየቃል። ለዛሬ ያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶቻችን ጋር አብራችሁን ቆዩ።
ጋቢና የካቢና ጉዟችን ይቀጥላል። ጽዮን ግርማና
እኔም መስታወት አድራጋው አብረን ካድማስ እንሻገር እንላችኋለን።
Gabina VOA, let's cross boundaries together.
የሙስሊሙ ማህበረሰብ በአንድነትና በይቅርታ መንፈስ የኢድ አል አድሃን በዓል እንዲያከብር ጥሪ ቀርቦለታል። በአዲስ አበባ ስታዲየም ዛሬ ተከበረውን 1439ኛው የኢድ አል አድሃ ወይም አረፋ በዓል የተከታተለው ሙክታር ጀማል ከስፍራው ዝርዝሩን አድርሶናል።
የ1339ኛው የኢድ አልአድሃ ወይም አረፋ በዓል ዛሬ በመላው ኢትዮጵያ በድምቀት ተከብሯል። በአዲስ አበባ ስቴዲየም የተከበረው የበዓሉ ስነ ስርዓት በሺዎች ምዕመናን የተሳተፉበት ሲሆን ከወትሮው በተለየ በምዕመናኑ ላይ ደስታና የተረጋጋ መንፈስ ይታያል። ከንጋት ጀምሮ በዓሉን በተክቢራ ሲያደምቁ የነበሩ ምዕመናን በፕሮግራሙ መክፈቻ ላይ ንግግር ያደረጉት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ተወካይ ቀዳሚ ሙፍቲ ሐጂ ዑመር ኢድሪስ እስልምና የውግዘት የመግደልና ልዩነት የሚፈጠርበት እምነት አይደለም ብለዋል። እስልምና እንዲህ አይነት ነገሮችን ያወግዛል ካሉ በኋላ አንድ እስላም ለራሱ የሚወደውን ለወንድሙ ይወድ ዘንዳ እምነቱ ያስገድዳልም ብለዋል።
ነብያችን አለይሂ አፍዶሉ ሰላቱ ወሰላም ቀን እያንዳንዱ ሙስሊም ለሌላው ወንድሙ ለራሱ የሚያስደስተውን ለቤተሰቡ የሚያስደስተውን ለወዳጁ ለዘመዱ የሚያስደስተውን ለሌላው ወንድሙ ታልተመኘ ታልተደሰተ ትክክለኛ ሙእሚን አይደለም፣ ከእምነቱ ውጭ ነው የሚል ከባድ መልእክት አስተላልፈዋል።
ከተቀዳሚ ሙፍቲ ሐጂ ዑመር በመቀጠል ንግግር ያደረጉት የሙስሊሙ መፍትሄ አፈላላጊ ኮሚቴ ሊቀመንበርና የኢትዮጵያ ሙስሊም ተቋማት ለውጥ የጋራ ኮሚቴ ተወካይ የሆኑት ኡስታዝ አቡበከር አህመድ ናቸው። ኡስታዝ አቡበከር በአንድነትና ፍቅር ላይ አብዝተው የመከሩ ሲሆን ኢድን ስናከብር አንድነትን እያጠነከርን በእስልምና መርህ መከባበርን እያጎለበትን መሆን አለበት ብለዋል።
ኢድ ለሙስሊሞች ታላቅ ትርጉም አለው። ሙስሊሞች ደስታቸውን ሲገልጹ አላህ የደስታ ድልን ሲከፍትላቸው በመካከላቸው ያለውን ግንኙነት መከባበር፣ መተሳሰብ፣ አንድነት እያጠናከሩ መሆኑ እስልምና መርህ አድርጎ የመጣበት የአንድነት፣ የመከባበር፣ የመተሳሰብን መርህ ተግባራዊ የማድረግ አንዱ አካል ነው። ዛሬ ላይ የዛሬውን ኢድ በተለይ ለየት የሚያደርገውና ታሪካዊ የሚያደርገው አገራችን ትልቅ የለውጥ ጎዳና ላይ ባለችበት ሁሉም ማህበረሰብ በአንድነት በመከባበር በመተሳሰብ እጅ ለእጅ ተያይዞ ይቅርታና ፍቅርን ብቻ መርህ አድርጎ እንዲጓዝ ከመሪያችን ዶክተር ጠቅላይ ሚኒስትር አብይ አህመድ መሪነት እሳቸው ጋር ያሉት የካቢኔ አባላቶች እየሰሩትን ያለው ስራ ለኛ ኢዳችንን ታሪካዊ እንዲሆን ያደርገዋል።
የዕለቱ የክብር እንግዳ ሆነው የተጋበዙትና ንግግር ያደረጉት የአዲስ አበባ ከተማ ምክትል ከንቲባ ኢንጂነር ታከለ ኡማን በበኩላቸው ተከፋፍሎ የቆየው የሙስሊሙ ማህበረሰብ አንድነት የተጠናከረበት ያለው ወቅት መሆኑ ይህ ጊዜ ለየት ያደርገናል በማለት ንግግራቸው ውስጥ ጠቅሰዋል። ኢንጂነር ታከለ የእንኳን አደረሳችሁ መልእክታቸውን በእስላማዊ ሰላምታ በመጀመር ለምእመናኑ አድርሰዋል።
አሰላሙ አለይኩም። የተከበሩ ሙፍቲ ሐጂ ዑመር፣ የተከበሩ ሼህ ሙሐመድ ሸሪፍ፣ የምንወድህ የምናከብርህ ወንድማችን ኡስታዝ አቡበከር አህመድ፣ የተከበራችሁ አስተባባሪ ኮሚቴዎች፣ የተከበራችሁ የከተማችን ሙስሊም ወገኖቼ፣ እንዲሁም በመላ ሀገራችን የምትገኙ የእስልምና ሃይማኖት ተከታይ፣ በዚህ በሃይማኖት ተከታዩ ዘንድ በታላቅ ድምቀት የሚከበሩ የኢድል አልዳሃ አረፋ በዓል እንኳን በሰላም አደረሳችሁ፣ እንኳን በሰላም አደረሰን። ኢድ ሙባረክ። መጾም፣ መጸለይ ወይም ዱዓ ማድረግ፣ ወደ ፈጣሪ መቅረብ፣ ክፉ ምግባርን መኮነን የሁሉም ሃይማኖት ተቃዋሚ ስርዓት ክንውን ተደርጎ ይወሰዳል። አረፋ ደግሞ በእስልምና ሃይማኖት ትልቅ ስፍራ የሚሰጠው ታላቅ በዓል ነውና በድጋሚ እንኳን አደረሳችሁ፣ እንኳን አደረሰን ለማለት እወዳለሁ።
ከዚህ ቀደም ሲከበሩ የነበሩ የኢድ በዓሎችን በተመለከተ የሀገሪቷ ምዕመናን የተለያየ ትዝታዎች አላቸው። በተለይ ዘመድ ተራርቆ አንደኛው ከሩቅ ሆኖ የሚነፋፈቅበት፣ በሀገር የሰገደና ኢዱን ያከበረ ደግሞ በውክቢያና ተቃውሞ የተጠመደበት። ነገር ግን ዛሬ በተረጋጋ መንፈስ ሁሉም ነገር ሰላምና ፍቅርን በሚሰብክ አየር እየተከናወነ መሆኑን ነገለጹልኝ። ከ24 ዓመት በኋላ ወደ ሀገራቸው ገብተው በምድር ኢትዮጵያ በዓል ያከበሩ ያሉት የእስልምና እምነት ምሁሩ ሼህ ሰይድ አህመድ ሙስጠፋን ቢሆኑ የሚሰማቸው ስሜት የተለየ ነው።
ከ24 ዓመታት በኋላ ነው ሀገሬ ገብቼ በዛሬው ዕለት ለመስገድ የቻልኩት። አልሐምዱሊላህ። እንግዲህ ያው ብዙ ጊዜ ብቆይም አሁን በጥሩ አጋጣሚ በጥሩ ሁኔታ ሀገሬ ገብቼ ከወገኖች ተቀላቅሌ በዚህ ቦታ በመገኘቴ ከፍ ያለ ደስታ ይሰማኛል።
በቢላል ሬዲዮ ድምፁን ሲያስተጋባ የነበረው ጋዜጠኛ ካሊድ ሙሐመድም ቢሆን ከሶስት ዓመት እስራት ስቃይ በኋላ ከእስር ወጥቶ ኢድን በጋራ ሲያከብር የለፉና የታገሉበት መና አለመሆኑን ነው የሚናገረው።
ሁሉም ላይ የምታየው ፊት ዛሬ የደስታ ፊት ነው። በጣም የሚያስደስት ነው። ከብዙ ዓመት በኋላ ይሄ ነገር መፈጠሩ ትልቅ ደስታ ስለሆነ ይሄ ነው እኛ የታገልንበትም ዓላማ፣ ትግሉ ይሄ ነው ዋናው ነገር ማለት ነው። ስለዚህ ሙስሊሙ ማህበረሰብ ለታገለበት ዓላማ ደስታን ዛሬ ላይ አግኝቶ መላው ሙስሊም ማህበረሰብ በዚህ መልኩ ተደስቶ ዛሬ ያው በዓሉን እያከበረ ነው ማለት ነው የሚገኘው።
ለአሜሪካ ድምጽ ሙክታር ጀማል ነኝ ከአዲስ አበባ።
እየተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን እናልፋለን። በኢትዮጵያ አዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን ከመጡ በኋላ ሀገሪቱ ብዙ ለውጦችን በማስተናገድ ላይ ትገኛለች። በአንጻሩ ደግሞ በተለያዩ ክልሎችና ከተሞች ግጭቶች እየተከሰቱ ይገኛሉ። የባህር ዳሯ ዘጋቢያችን አስቴር ምስጋናው ይህንን ሁኔታ አስመልክታ የባህር ዳር ወጣቶችን አስተያየት አጠናቅራለች።
ስሜ ባህሉ አጥናፉ እባላለሁ። በባህር ዳር ከተማ ደግሞ ነዋሪ ነኝ። ዶክተር አብይ ከመጡ በኋላ የምናያቸው ነገሮች፣ የሚታዩ ለውጦች አሉ። መዘርዘርም ካስፈለገን ለምሳሌ በአደባባይ ሀሳብን የመግለጽ፣ ሀሳብን የማራመድ ነጻነት፣ የመሰብሰብ ኢቨን የመቃወም ሁሉ አልፎ አልፎ የምታያቸው መንገዶች አሉ። የመደራጀት ሀሳብን የመስጠት የሚዲያ ነጻነትም ሊባል በሚችል ደረጃም ባይሆንም በተወሰነ ደረጃ ሁሉ ለውጦችን እናያለን። ብቻ ሰዎቹ ከዚህ በፊት ይሰማቸው የነበሩት የፍርሃት እንትኖቹ በተወሰነ ደረጃ ተቀንሰው በተወሰነ ደረጃ ሀሳባቸውን ማራመድ የሚጀምሩበት ሁኔታ አለና አየሩን ስታዩ ትንሽ ለውጥ ያለ የሚመስል ነገር አለው ብዬ አስባለሁ።
ይህንን ለውጥ እንዴት ማስቀጠል ይቻላል?
ይሄ ለውጥ ጥሩ ነው። አሁን እንዴት ማስቀጠል እንችላለን ብዬ ሳስብ አውርሳቸው እየተከተሉት ያሉት መንገድ አለ። መደመር የምንለው አለ፣ ይቅርታ መንገድ አለ፣ ይሄ በፍቅር ነገሮችን የመቀየር የሚለው መንገድ አለ። ግን እነዚህ ነገሮች ትንሽ ሳያቸው ጥሩ ነው፣ ግን በአብዛኛው ወደ መለኮታዊ መንገድ አይደሉና በኩል መንገድ ልንቀበላቸው አልቻልንም ብዬ አስባለሁ። እና እንደኔ እነዚህ ነገሮች ጠንካራ በሆኑ ኢንስቲትዩሽኖች ሲቀየሩ ነው ብዬ አምናለሁ። ለምሳሌ ጠንካራ የሆነ የተቋማት ሊኖሩን ይገባል። ጠንካራ የሆኑ ሚዲያ ተቋማት ሊኖሩን ይገባል። ጠንካራ የሆነ የምርጫ ቦርድ ሊኖረን ይገባል። ጠንካራ የሆነ ገለልተኛ የሆነ አርሚ እና የደህንነቱን የመሳሰሉ ነገሮች ሊኖሩን ይገባል። ይሄ ባለበት ሁኔታ ላይ ሩል ኦፍ ሎው የምንለው ነገር ይከበራል ማለት ነው። ስለዚህ በዋናነት በአንድ ሰው ላይ ያጠነጠነ እና በእሳቸው መልካም ፍቃድና ይሁንታ ብቻ ሊመጣ የሚችል ነገር መሆን የለበትም። ምክንያቱም ነገ ዋስትና አይኖረንም። ነገሮች ኦሎ ፌሳድን ሊቀየሩ ይችላሉ። በኢንስቲትዩሽን ግን የሚታገዙ ከሆነ ግን በእውነትም ይህን ለውጥ ማስከተል ይቻላል ብዬ አምናለሁ።
ሳሙኤል ሰይድ እባላለሁ። በባህር ዳር ከተማ ነው የምኖረው። ባለፉት 4 ወር ያየናቸው ነገሮች በተለይም ጠቅላይ ሚኒስትሩ ከሰጡት ፓርላማ ላይ መጀመሪያ ቀን በሰጡት መግለጫ ለ27 ዓመት የነበሩትን የተለያዩ ገደቦች ልበላቸው ለውጥ ሊያመጡ እንደሚችሉ በሰጡት ተስፋ በተለይም በጸረ አሸባሪነት፣ በኢኮኖሚ ላይ ያላቸውን መርህ፣ በዲሞክራሲ ላይ በነጻ ምርጫ ላይ ባላቸው ወይም መድብለ ፓርቲን መሰረት ያደረገ ዲሞክራሲያዊ ምርጫ በተመለከተ የሰጡት ተስፋ ሀገራችን ላይ መጪው ጊዜ ተስፋ የሚሰጥ እንደሆነ የሚያመላክት ነበረ። በሂደትም ለዚህ እውን ለማድረግ የሚያደርጉት እንቅስቃሴ መልካም ነው። ህዝቡም በበጎ መልኩ ተቀብሏቸዋል። እኔም እንደ አንድ ማህበረሰብ አካል ለውጡ አስደስቶኛል። ግን በዚህ መልኩ መደረግ የሚገባቸው ሌሎች ነገሮች አሉ ብዬ አስባለሁ። ይህን ለማጠናከር ደግሞ ጠንካራ ስራ ያስፈልጋል። ከመንግስትም፣ ከህብረተሰቡም፣ ከተቋሚ ድርጅቶችም ወይም ተፎካካሪ ድርጅቶችም እንዲሁም ደግሞ ማህበረሰቡ በራሱ ይህንን ኃላፊነቱን በነቃ ምክንያታዊ በሆነ መንገድ ተሳትፎ ማድረግ ጠንካራ ማድረግ ይቻላል ብዬ አስባለሁ። በዚህም የተሻለች ኢትዮጵያ ሁሉንም የሚያሳተፈ ሁሉም ተጠያቂነት ያለበት ሰላማዊ የሆነች ሀገር፣ ዲሞክራሲያዊ የሆነች ሀገር መፍጠር ይቻላል ብዬ አስባለሁ።
ትግስት ከፍ ያለው እባላለሁ ከባህር ዳር። ለውጡ በጣም ደስ ይላል። ህዝቡም እየደገፈውና እየደገፈው ያለው ነገር ነውና በእኔ በኩል በጣም ደስተኛ ነኝ።
ስሜ ዮናስ ይባላል፣ ከዚሁ ከባህር ዳር ነው። በአሁኑ ሰዓት እኛ ሀገር ውስጥ ለውጥ ተጀምሯል ነው፣ ለውጥ አለ ሳይሆን ጅማሮ የሚመስል ነገር ነው ያለው። እስካሁንም በእኔ እይታ አብዮት ነው ብዬ ማስበው፣ አብዮት እንዳለ ነው የማውቀው።
ለውጥ አለ፣ ግን ገና ብዙ ያልተመለሱ የህዝብ ጥያቄዎች አሉ ያሉም አልጠፉ።
ሰጡ ብርሃን እባላለሁ፣ የባህር ዳር ከተማ ነዋሪ ነኝ። ብዙ ለውጦች አሉ፣ ግን ደግሞ ያው በዚህ ለውጥ መሀል ያልተመለሱ የህዝብ ጥያቄዎች አሉ። ያልተመለሱ የህዝብ ጥያቄዎች ያው ሲመለሱ ነው ሞር ለውጥ አለ ብለን ደግሞ እንትን የምንለው።
ያም ሆነ ይህ አሁን ከመጣው ለውጥ ጋር ሌላ አሳሳቢ ጉዳይ አለ፣ ስርዓት አልበኝነት። በዚህስ ላይ ወጣቶች ምን ትላላችሁ አልናቸው።
እሱ ነገር እጅግ በጣም ከሚያሳስባቸው ሰዎች አንዱ ነኝ። ምክንያቱም በቅርብ ጊዜ የምናያቸው በተለያዩ ቦታ ይሄ ጅምላ የሆነ ፍትህ ወይም ፍትህን በእጅ የማግኘት አይነት ነገር የማያቸው ነገሮች አሉ። በአንድ በኩል ስታስበው የህዝብ አትፈርጅበትም። ለ27 ዓመታት ያህል በተጽዕኖ ውስጥ የኖረ ህዝብ በመኖሩ መብቱንም ግዴታውንም እንዴት ኤክሰርሳይዝ ማድረግ እንዳለበት አናቅም ነበር ብዬ አስባለሁ። እና ያው የቤት ስራ ያስፈልጋል። በየትኛውም መንገድ የትኛውንም የነጻነት መንገድ የሚኖር ሩል ኦፍ ሎው እስካልተከበረ ድረስ አገር ትቀጥላለች ብዬ አላምንም።
ስርዓት አልበኝነት በምንም አይነት መንገድ የሚደገፍ ሁኔታ አይደለም፣ ድርጊት አይደለም። ስርዓት አልበኝነቱ ግን ከምን መጣ ብሎ መጠየቅ ያስፈልጋል። የተገደበ የተከለከለ መብቱና ግዴታውን የማያውቅ ተደርጎ የተቀመጠ እና ኦል ኦፍ ዘ ሰደን ድንገት ይህ መብት ተሰጥቷል ሲባል የተፈጠረ ነገር ያለ ይመስለኛል። በምክንያት ሳይሆን የሚደግፉሽ ያንቺም ማህበረሰብ አንድ ወገን ሲመታው ወይንም የሆነ በደል ሲደርስበት ለምን ተነካል ነው ለምክንያቱ ምንድን ነው ብሎ አይደለም የሚጠየቀው፣ ቡድን ነው የሚጠየቀው። እና ይሄ ትክክለኛ አካሄድ አይደለም። ህዝብ በራሱ ውሳኔ ሰጭም ጠያቂም ፈራጅም ሊሆን አይችልም። እና ይሄ አግባብ ያለው ድርጊት አይደለም።
ስርዓት አልበኝነቱ ያው ተቃዋሚ ነኝ። ምክንያቱም ስርዓት አሁን ላይ ነጻነት ተሰጥቶናል፣ ግን ደግሞ ነጻነት የሚረብሹ ብዙ አመፀኞች ልበላቸው እነሱ አሉና ያው እንግዲህ መንግስትም እየተከታተለ ስርዓት ቢያስስልን ነው ደስ የሚለኝ።
ሰላማዊ በሆነ መልኩ ማንኛውም ሰው ጥያቄውን ማቀርብ መታገል ያልተመለሱ ጥያቄዎች ሲኖሩ ነገ ያው ትደርሽበታለች። ማንኛውንም ነገር
የህዝብን ሰላምና ደህንነት ለመጠበቅ ህዝቡም ሆነ መንግስት ምን ማድረግ አለበት? ሌላው ጥያቄያችን ነው።
እንደ ህዝብ ሰከን ብለን ማሰብ ይኖርብናል ብዬ አስባለሁ። ልክ መብታችንን ለማስከበር የምንሄደውን ያህል ግዴታችንን ማወቅ ይኖርብናል። ያ ማለት ደግሞ ከኢንዲቪጁዋል ራይት ጀምሮ ያለውን እንትን ማክበር ይኖርብናል ማለት ነው። አብዛኞቻችን የምንፈልገውን እንጂ የሌሎች መብት የሆነውን ነገር ሁሉ ላለመንካት የምናደርገውን እንቅስቃሴ ብዙ ጊዜ አንቆጣጠርም እና እሱ ላይ ያለው ነገር በሰከነ መንገድ፣ ከዛ ባሻገር ደግሞ ምናልባት ህግ የተላለፉ ሁኔታዎች በሚፈጠሩበት በሚያጋጥመን ጊዜ ትክክለኛ በሆነው የፍትህ ተቋማቶች ውስጥ የመዳኘት ለፖሊስ ተቋማት ውስጥ የማመልከት አይነት እንጂ ፍትህን በየትኛው መንገድ በእጃችን ለማረጋገጥ የምናደርገው መንገድ ዋጋ ያስከፍለናል።
ከመንግስትም፣ ከህብረተሰቡም፣ ከተቋሚ ድርጅቶችም ወይም ተፎካካሪ ድርጅቶችም እንዲሁም ደግሞ ማህበረሰቡ በራሱ ይህንን ኃላፊነቱን በነቃ ምክንያታዊ በሆነ መንገድ ተሳትፎ ማድረግ ጠንካራ ማድረግ ይቻላል ብዬ አስባለሁ።
መሆን ያለበት ብዬ ማምነው እኔ አንደኛ ሰው የስራውን ድርሻ ቢለይ፣ በተለይ አካባቢ ላይ ያለ ሰው አንድ ተራ ነዋሪ የእሱ ጥያቄዎችና ፍላጎቶች ፌዴራል ክልል የሚደርሱ አይደሉ። በአብዛኛው የፌዴራሉ ለፌዴራል የክልሉንም እንደዚሁ በዞን በሌላም ሌብል ያሉትን ከታች መሰረቱ ከተጣለ ሳይወድ በግድ ወደ ላይ የመሄድና የመገፋቱ ሂደት ይፈጠራል ብዬ አምናለሁ።
ወደ ተከታዩ ዘገባችን እናልፋለን። የአዲስ አበባ ከተማ አስተዳደር ሰሞኑን ያወጣውን የሶስት አይነት አገልግሎቶች እገዳ በተመለከተ መግለጫውን መዘገባችን ይታወሳል። ይህን መግለጫ መነሻ አድርገን ውጤት ጥቅምና ጉዳቱን እንመዝናለን። ዘጋቢያችን ሙክታር ጀማል የባለሙያዎችን ሀሳብ አካቶ ተከታዩን ይዟል።
ስለ መግለጫው ጥያቄ ማነሳላቸው በብዛት ስለ አዲስ አበባ መሬት የሙስና ምንጭ መሆን ለኢፍትሐዊነት ምክንያትና ለተወሰኑት የገንዘብ ምንጭነት ነው የሚያነሱት። የዚችን አወዛጋቢ መሬት ህጎች ቀስ በቀስ እያዩ መሄድ፣ ችግሮችን እያጠሩ መንቀሳቀስ ወሳኝ መሆኑን ነው የአዲስ አበባ ነዋሪው አቶ ፈይሳ ግርማ የሚያነሱት።
እኔ ይህንን መግለጫ በፖዚቲቭ ጎኑን ነው የማየው። ይህንን ያልኩበት ዋና ምክንያት በዚህ በአዲስ አበባ ከተማችን ውስጥ የተለያዩ አካላት ከዚህ በፊት ማለት ነው መሬትን እንደፈለጉ በቁጥጥር ማለት ተመዝግቦ ይሄ የገበሬ ነው ይሄ ነዋሪ ነው ብሎ አይታወቅም። ይህንን እንደ ፖዚቲቭ መልኩ ነው የምወስደው።
የአዲስ አበባ መሬትን በተመለከተ በየጊዜው የመጡ ሹማምንቶች ስምና ህጎችን እያወጡ የተለያዩ መመሪያዎችንም ሲመሩ እንደነበሩ ነው የሚነሳው። ህጎችና መመሪያዎች በመጡ ቁጥር መፍትሄን ሳይሆን ችግርን፣ ስራን ማሳለጥ ሳይሆን ማወሳሰብን ነው ይዘው የሚመጡት የሚሉ በስጋት የሚያነሱ አሉ። በአዲስ አበባ ዩኒቨርሲቲ የልማት ጥናት ኮሌጅ ተባባሪ ፕሮፌሰር የሆኑት ዶክተር አባተ መኩሪያም ቢሆኑ የሙስና ምንጭና የኢፍትሐዊነት መሰረት የሆነውን የአዲስ አበባ መሬት በዚህ መንገድ ለማጣራት መወሰኑ በጎ ተግባር ቢሆንም ነገር ግን ብለው ስጋቶቻቸውን ያነሳሉ።
ይሄን ማየቱ በበጎ አመለካከት ነው እኔ የማየው። ነገር ግን ሁለት ነጥቦችን ማለት እፈልጋለሁ። አንደኛ ለተወሰነ ጊዜ ነው የሚለው፣ ለአጭር ጊዜ አገልግሎቱ እንደማይሰጥ በሶስቱ ዘርፎች ላይ እንደማይሰጥ ገልጿል። አጭር ጊዜ ማለት ምን ማለት ነው? የጊዜ ገደብ መኖር አለበት። እስከዚህ እስከዚህ ብሎ የጊዜ ገደቡን ቁጭ አድርጎ ማስቀመጥ መቻል አለበት። ስለዚህ ህብረተሰቡም ተገልጋዩም ያችን ጊዜ ገደብ ይጠብቃል ማለት ነው። በዚህ ጊዜ ገደብ የሚፈልገው ነገር አስተዳደሩ መስራት እንኳ ባይችል በኋላ እንደገና ማራዘም የሚችልበት ሁኔታ ያለ ይመስለኛል። አንደኛ የጊዜ ገደብ ሊኖረው ይገባል ባይ ነው።
ዶክተር የራስ ወርቅ አድማሴ በአዲስ አበባ ዩኒቨርሲቲ ማህበራዊ ሳይንስ ኮሌጅ ከ30 ዓመት በላይ በመምህርነት የቆዩ ምሁር ናቸው። የዶክተሬት ጥናታቸውንም መሬትና መሬት ላይ ያተኮረ ጥናትን አድርገው ተመርቀውበታል። በቅርብ ጡረታ የወጡት ዶክተር ራስ ወርቅ አድማሴ በመግለጫው ከወጡ ነጥቦች ውስጥ የመሬት ቆጠራን በተመለከተ ጥሩና በጎ ጅምር መሆኑን ያነሳሉ።
በአዲስ አበባ ከተማ ውስጥ መሬትን በተመለከተ ሰዎች መሬትን እንዴት ያገኛሉ? ለማምረቻም ሆነ ለስራም ሆነ ለመኖሪያም ሆነ እንዴት ያገኛሉ? እንዴት የቀድሞ ይዞታዎች ሰነድ አልባ ያሉት እንዳሉትም ቢሆኑ እንዴት ሰነድ ያገኛሉ? ህገወጥ ይዞታዎች የሚባሉት እንዴት ወደ ህጋዊነት ሊገቡ ይችላሉ የሚለው ሁሉ በትክክል እንዳልሄደ ይታወቃል። ይሄ ደግሞ የከንቲባዎቹ ወይም ደግሞ የአመራሮቹ ወይም የከሌ ጥፋት ሳይሆን በጠቅላላ ስርዓቱ በጣም በሙስና የተዘፈቀ ስለነበረ አንዳንድ ቦታ ላይ ይህንን እናደርግላችሁ ዘንድ ይህን ያህል ክፈሉ እየተባለ ሰዎች አንዳንድም እየከፈሉበት ሙልቻቸውን ይወጥተዋሉ ይባላል። አንዳንድ ጊዜም ደግሞ የተሰካላቸዋሉ ይባላል። በዚህ አይነት ሁኔታ የተሰራበት አለ። በትክክልም ደግሞ በአግባቡ የተሰራበት ሁኔታ አለ።
የመግለጫውን ጥቅም በተመለከተ ቅጥና ስርዓት በጠበቀ መንገድ ሊሄድ እንዲችል ፈርቀዳጅ ነው፣ መንገድም ያስተካክላል ነው የሚሉት የአዲስ አበባ ነዋሪው አቶ ፈይሳ። ከዛም አልፎ በግለሰብና የተለያዩ ድርጅቶች እጅ ተሰብስበው የተጠረነፉ መሬቶችን ይነጥላል። ይህ በጎ ሀሳብ ነው ነው አቶ ፈይሳ የሚያነሱት።
የአዲስ አበባ ከተማ እንደምናውቀው የኦሮሚያ ዋና ከተማ ናት። ኦሮሚያ ገበሬዎች ከዚህ በፊት በዚህ ከተማ ውስጥ እንደሚኖሩ ይታወቃል። ይህንን የማይታወቁ ባለስልጣናት፣ ደላላዎች እነዚህን ገበሬዎች ሲያፈናቅሉ ከንብረታቸው በግል ጥቅማቸው አድርጎ መሬትን ሲሸጡ ሲገዙ ሁሉን እንደምጠቀሙ እና አሁን የመጣው አዲሱ አስተዳደር ይህንን የመሬት ጉዳይ በሁሉንም መሬቶችን ለምሳሌ በባለ ሀብት ሊሆን ይችላል፣ በግለሰቦች ሊሆን ይችላል፣ የተለያዩ በማይታወቅ አካላት ይዞ የነበረውን ወደ ስርዓት ይመልሳል ብዬ አምናለሁ።
ዶክተር አባተ መኩሪያው ግን እንደየጥሩ ሀሳቡ ሁላ ስጋትም አላቸው። በተለይ ከስጋቱ የመግለጫው አጭርና ጥቅል መሆን፣ የተለያየ ግልጸኝነት አለመኖሩ ለግል ትንታኔ እንደሚያጋልጥ እና ይህንን ማትኮሩ አስፈላጊ ነው ይህ ስጋት መሆኑን ነው የሚያነሱት ዶክተር አባተ።
ሁለተኛ መግለጫው አጭር ነው፣ አስተዳደሩ ብቻ ነው ምክንያቱም ውስጡን የሚያውቁ አስተዳደሩ ብቻ ነው። እንደኔ አይነቱና ነዋሪው የአዲስ አበባ ነዋሪ ህዝብ ዝም ብሎ መላምት ግምት ነው ሊሰጥ የሚችለው። መሬት ላይ ብዙ ችግሮች አሉ፣ ለሙስና የተጋለጠ ነው እያለ የራሱን ምክንያት ከመስጠት ውጪ ይሄ መግለጫው ምክንያቱን በግልጽ አያስቀምጥም። ዘርዘር ባለመልኩ ምክንያቱ በዚህ 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 መልኩ በዚህ ሶስቱ ዘርፎች ላይ ደግሞ እንዲህ አይነት ምክንያቶች ስላሉ በዚህ ምክንያት የተነሳ ጊዜ ገደብ ኑሮት ይሄን ነገር እስከሚያጣራ ድረስ እነዚህ አገልግሎቶች አይሰጡም ብሎ
መግለጽ ነበረበት ብያም አምናለሁ። ከዚህ ውጭ ግን እኔ በበጎ ነው ማየው ይሄን ጉዳይ ለማህበረሰቡ ስለሆነ።
ዶክተር የራስ ወርቅም ቢሆኑ በወጣው መግለጫ ላይ እንደ አውንታዊ ጎኖች ሁላ አሉታዊ ጎኖች እንዳሉት ነገር ግን መታየት መቃኘት እንዳለበት ይመክራሉ። ዶክተር የራስ ወርቅ በመቀጠልም በተለይ የመሬት ህጋዊነትና አጠቃቀምን በተመለከተ እስከዛሬ አዲስ አበባ ላይ ሰፊ ችግሮች እየታዩ መሆኑን ይገልጻሉ። ይሄንን ለማስተካከል ጥንቃቄና በጥራት የሚሰሩ ስራዎች ያስፈልጉናልም ይላሉ። ከዚህ ቀደም በትክክል አለመሰራቱ ግልጸኝነት አለመኖሩ ለሙስና ተጋልጦ ችግሮችን ሲፈጥር ቆይቷል። ይህ አሁኑ ከመሰረቱ መታረም አለበትም ብለዋል።
ይሄንን ኦዲት ለማድረግ ብለው አቁመዋል አይደለ? ኦዲት አድርገው መልካም አስተዳደርን ለማምጣት ከሆነ ጥሩ ነው። ግን እንደለመዱት ለሌላ የጉቦ ኢንዱስትሪ ለማስተር ከሆነ መጥፎ ነው። አሁን እንግዲህ ማንኛውም ነገር ይቁም ሲባል ለስንት ጊዜ ነው? ምክንያቱም አንዳንድ ሰዎች ደግሞ ለምሳሌ ገንዘብ ተበድረው ለመስራት ወይም ኢንቨስት ለማድረግ በተጠንቀቅ ላይ የሚጠብቁ ይኖራሉ። እነኚህን ምን ያህል ነው የሚያስጠብቃቸው? ምን ያህል ጊዜ ይፈቃ ነው? ረጅም ጊዜ የሚፈጅ ከሆነ ያው እንግዲህ ማንኛውም ፍትሐዊ አገልግሎት በጊዜው ካልተሰጠ እንዳልተሰጠ እንደተነፈገ ነው የሚቆጠረው። ስለዚህ ይሄንን እንግዲህ በፈጣን ጊዜ የሚደረግ ከሆነ እና የተስተካከለ ተጠያቂነት ያለበት አይነት አሰራር የሚተካው ከሆነ በጣም ጥሩ ነው። ግን ይህም አይሆን ከሆነ ታጥቦ ጭቃ ነው የሚሆነው።
ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።
በየዓመቱ በሀጂ ጉዞ ወደ ሳውዲ አረቢያ የሚሄዱት በርካታ የእስልምና ተከታዮች በተራራው ጫፍ ላይ የምትገኘውን ዋሻ ለማየት አዳጋቹን ተራራው ወጥተው ጸሎታቸውን ያደርሳሉ። አርሻ አርሳዴ የዘገበውን መስታወት አራጋው ታቀርበዋለች።
በመካ አልኖር የተባለው ተራራ ጫፍ ላይ የምትገኘዋ ዋሻ እስልምና የተወለደባት ቅድስት ስፍራ እንደሆነች ይታመናል። ከሰባት መቶ በላይ ርዝመት ያለው አደገኛውን የተራራ መወጣጫ መንገድ ነቢዩ መሐመድ በተደጋጋሚ እንደተመላለሱበትም ይታመናል። ከመላው ዓለም በርካታ የእስልምና እምነት ተከታዮች ዋሻውን ለመጎብኘት ተራራውን ይወጣሉ። ነስር መሐመድ ከዩናይትድ ስቴትስ ጸሎት ለማድረስ የመጡ ናቸው።
በጣም አስገራሚ ነው። በዓለም ታላቅ ተጽዕኖና ለውጥ ያመጣ ስፍራ ላይ መገኘት በራሱ ደስታን ይሰጣል። ከዚህ ነው እንግዲህ የተጀመረው። በከፍተኛ ትህትና የተሞላ ስፍራ ነው። ቀና ብሎ ለመቆም እንኳ ያዳግታል። ታውቃለህ፣
በርካታ ሙስሊም ምዕመናን ዋሻውን ለመጎብኘት ተራራውን ይወጣሉ። ለእስልምና እምነት ተከታዮች በተቀደሰችው በመካ ከተማ በየዓመቱ የሂጅራ ጉዞ የተከበረ ስርዓት ነው።
የሄራን ተራራ መውጣትና በተራራው ጫፍ ያለችውን ዋሻ መሳለም ግዴታ ባይሆንም የእስልምና እምነት የተጀመረበትን ስፍራ መመልከት ግን ለበርካታ ሙስሊም ምዕመናን ከፍተኛ እርካታን ይሰጣል። አብዱል ሰይድ መላክ ከዩናይትድ ስቴትስ የተጓዘ ጎብኚ ነው።
ነቢዩ መሐመድና ባለቤታቸው ከድጃ በዚህ ተራራ ላይ በየጊዜው ይመላለሱ እንደነበር አስብና ጫፉ ላይ ለመድረስ መበርታት እንዳለብኝ ለራሴ ደጋግሜ ነግረዋለሁ።
ጉዞው 40 ደቂቃ ይፈጃል። አብዛኛዎቹ የእምነት ተጓዦች የጉዞ መርጃ ቁሳቁስ አይዙም። በዚህ ሳምንት በመካ ያለው የሙቀት መጠን ቀላልም አልነበረም። 42 ዲግሪ ሴልሺየስ ደርሷል።
Well, it's an intense hike, and so, you know, you have to be aware of the obviously
በተራራው ላይ የሚደረገው ጉዞ በጣም የሚያስጨንቅ ነው። በለቱ ያለውን የሙቀት መጠን አስቀድመ ማወቅ አለብን። ፀሐዩና ሙቀቱ ሳይበረታ እኛ በጠዋት ነው ጉዞ የጀመርነው። ርቀት በጥቂቱ የሚያሳጥሩ መንገዶች አሉ። የሚያዳልጥ ስለሆነ ግን እርምጃ ሁሉ ጥንቃቄ የተሞላበት መሆን ይኖርበታል።
መሐመድ ዋሂብ ከኒውዚላንድ ነው የመጣው። የተራራው ጫፍ ላይ ሲደርስ የተሰማው ደስታ ከፍተኛ እንደሆነ ይናገራል።
Beautiful actually when we experience that art.
በጣም ያምራል። በእውነት ነብያችን በእንደዚህ ባለ ሙቀት ጉዟቸውን በተደጋጋሚ ያደርጉ ነበር። ተጠርቦ የተሰራ ደረጃ ባልነበረው ተራራ እንዴት ችለው ከመካ እዚህ ተራራ ጫፍ ድረስ ይመላለሱ እንደነበር ያስገርማል። የእሳቸው መንገድና ድካም በማየቴም ከቃላት በላይ ክብር ነው የተሰማኝ።
በአልኖር ተራራ ላይ በምትገኘዋ ጠባብ ዋሻ ውስጥ መልአኩ ገብርኤል ነብዩ መሐመድን እንደጎበኛቸውና ነብዩ መሐመድም ቁርአንን መቅራት በዚሁ ስፍራ እንደጀመሩ ይታመናል። በዚህ ዓመት ብቻ እስከ ፊታችን አርብ ድረስ ከመላው ዓለም ለሐጂ ጉዞ 2 ሚሊዮን ምዕመናን ወደ መካ ይደርሳሉ ተብሎ ይጠበቃል።
እንግዲህ የዛሬው የጋቢና ጉዟችን በዚሁ ተጠናቋል።
በፌስቡክ ቪኦኤ አማሪክ፣ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤ በመጠቀም አስተያየቶቻችሁን አድርሱ።
በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና
እኔም መስታወት አራጋው ነበርን። ዝግጅታችንን ሲያቀናብርልን የቆየው ፋሲል ገበያው፣ በቴክኒክና በመሐንዲስ ደግሞ
ሱላይማን አብሮን ነበረ። መልካም ምሽት።
Kun Radio Sagale Amerikati.